ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ከእሁድ መጋቢት 12 2013 ዓ.ም ዝግጅት ጋር ሰሎሞን አባተ ነኝ የምሽቱ አስተናጋጃችሁ። በዚህ ምሽት ትግራይ ውስጥ የጾታ ጥቃት ሰለባዎች መሆናቸውን የተናገሩ ሴቶችንና የክልሉን ጊዜያዊ አስተዳደር ምላሽ የያዘ ዘገባ ይዘናል። ትግራይ ውስጥ ባለው አጠቃላይ ሁኔታ ላይ የትግራይ ዲሞክራሲያዊ ትብብር ትዴት ሊቀመንበርና ከህወሓት መስራቾች አንዱ የግንባሩ የቀድሞ ታጋይ ዶክተር አረጋዊ በርሄን አነጋግረናል። ክርክርም ይዘናል። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በትግራይ ክልል ያለውንና አሳሳቢ ያሉትን ሁኔታ አስመልክቶ ከኢትዮጵያ መሪዎች ጋር እንዲወያዩ በዩናይት ስቴትሱ ፕሬዚዳንት ጆ ባይደን የተላኩት ሴናተር ክሪስቶፈር ኩንስ ትናንት ማምሻውን ከኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር ተገናኝተዋል። ይህን ውይይት አስመልክቶ እስካሁን ከሁለቱም ወገኖች የወጣ ይፋ መግለጫ የለም። እስክንድር ፍሬው ተከታዩን አድርሶናል።
ትናንት ከሰዓት አዲስ አበባ የገቡት ሴናተሩ ማምሻውን ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተው መወያየታቸውን የኢትዮጵያ ቴሌቪዥን ዘግቧል። በትግራይ ክልል ያለው ሁኔታ፣ በኢትዮ ሱዳን ድንበር ያለው ውጥረትና የህዳሴው ግድብ ደግሞ በውይይቱ የተነሱ ነጥቦች መሆናቸውን ዘገባው አመልክቷል። ውይይቱ ይህንን ጉዳይ ጨምሮ በሌሎች ነጥቦች ላይ የተመከረበት እንደነበርም ነው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ያብራሩት።
በትግራይ ገበላይነትን በማስጠበቁ ሂደት ውስጥ ሎካል ሚሊሽያን እንደ ውጭ ሀገር ኃይል የመቁጠሩ አቅጣጫ በፍጹም ማስኬድ አግባብነት እንደሌለው፣ የውስጥ ጉዳይ የኢትዮጵያ ጉዳይና የኢትዮጵያ ሉዓላዊ ጉዳይ መሆኑን፣ በዚህ ረገድ የኢትዮጵያ መንግስት ትክክለኛውን አቋም እያስረዳ መሆኑን፣ የአሜሪካ መንግስትም እንደ ወዳጅ መንግስት ትክክለኛውን ነገር እንዲያጤነው እንዲረዳው አብሮ ለመስራትና ያልተስተካከሉ ነገሮች ነው አብሮ ለማስተካከል በኢትዮጵያ በኩል ያለውን ፍላጎት ገልጸውላቸው ገንቢ የሆነ ውይይት አካሂደው ነው የተለያዩት ማለት ይቻላል።
ሴናተር ክሪስቶፈር ኩንስ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ስለመወያየታቸው ግን እስካሁን የተገለጸ ነገር የለም። የኢትዮጵያ ቆይታቸውን አስመልክቶም ከዩናይትድ ስቴትስም ሆነ ከአስተናጋጁ አገር እስካሁን የወጣ ይፋ መግለጫ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር፣ ለዘገባው አመሰግናለሁ። በሰሜን ሸዋ ዞን አጣዬ አካባቢ ከትናንት በስቲያ አንስቶ የተከሰተው በጦር መሳሪያ የታገዘ ግጭት ቢቀዘቅዝም አሁንም አካባቢው ግን አለመረጋጋቱን ነዋሪዎች እየገለጡ ነው። አጣዬ ወታደራዊ ጥቃቱን ተከትሎ የዘረፋ ሰለባ ሆናለች የሚሉ ድምጾችም እየተሰሙ ነው። የአማራ ክልል ብልጽግና ፓርቲ፣ የክልሉ መንግስትና የአማራ ብሔራዊ ንቅናቄ አብንም ጥቃቱን ተከትሎ መግለጫዎችን አውጥተዋል። መስፍን አራጌ ዝርዝሩን ይዟል።
ከአሜሪካ ድምጽ ሬዲዮ ጋር የአፍታ ቆይታ የነበራቸው የፍራታና ግድም ወረዳ አስተዳዳሪ ደምሰው መቸሻ ዛሬም አጣዬ ከተማና ዙሪያዋ በወታደራዊ ጥቃት ምክንያት አልተረጋጋችም ብለዋል።
አጣዬ በጣም ጭር ብሏል። አገልግሎቶች የሉም። ቤቶች ተዘጋግተዋል።
በከባድ መሳሪያ የታገዘ ወታደራዊ ጥቃት የሰነዘረው አካል ከተማዋን እየዘረፈና እያቃጠለ ነው ሲሉ የዘረፋው ሰለባ የሆኑ የከተማዋ ነዋሪ ለአሜሪካ ድምጽ ሬዲዮ ገልጸዋል።
ቤቱም በቃ ጠቃለ ሰባብረውታል። እኛ ሰፈር ብዙ ቤት ከስም እስከስቤት ስመርዳን ያሉት የሚዘረፉት ቴሌቪዥን አልቀረ ሁሉም በቃ ፍርጅም በጣም ሁሉም ቤት ባዶ አድርገውታል። መውሰድ የማይችሉትን ንብረት ደግሞ እየሰባበሩ ሲመጡት
ቤተው ተዘርፏል።
አዎ ተዘርፏል። አሁን
ችግሩ ወደ ሸዋሮቢት ከተማ ተዘዋውሮ ለሰዎች ሞት ምክንያት የሆነ ግጭት ተፈጥሮ እንደነበረም ከስፍራው የደረሰን መረጃ ያመለክታል።
ለዚህ ከአንድ ሰዓት ጀምሮ እስከ 3 ሰዓት 4 ሰዓት ድረስ ነበረ ተኩስ ጠላት መሳሪያ ይዘዋል። ከተማዋን ቀዝቅዟል፣ ተረጋግተዋል። ያው ሞት ነው የተወሰነ አንድ ሶስት ሰው አለ።
በምን አረጋገጣችሁ አንድ ሶስት ሰው መሞቱ ነው?
የሰፈር ሰው ናቸው።
የት አካባቢ ነበረ ተኩስ ልውጡ የነበረው?
ጀባ አካባቢ በአጠቃላይ።
ይህ በእንዲህ እንዳለ የአማራ ክልል ብልጽግና ፓርቲ፣ የክልሉ መንግስትና የአማራ ብሔራዊ ንቅናቄ አብን ጥቃቱን በማውገዝ መግለጫ አውጥተዋል። ከአዲስ አበባ በደብረ ሲና እንዲሁም ከደሴ በደብረ ሲና በኩል ወደ አዲስ አበባ የሚደረገው ጉዞ ተቋርጧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በስናራጌ ለዘገባው አመሰግናለሁ። በሚያንማር ማንዳ ላይ በተሰራው የተፈጸመውን መፈንቅለ መንግስት የሚቃወሙ ሰልፈኞች በጸጥታ ኃይሎችና በፖሊስ የሚደርስባቸውን የኃይል እርምጃ ለማስቀረት የተቃውሞ ሰልፋቸውን ወደ ሌሊትና ንጋት ሰዓታት አዝረዋል። ከትላንት ሌሊት እስከ ዛሬ ማለዳ የቀጠለውን ህዝባዊ የተቃውሞ ትዕይንት ነጭ የሥራ ልብሳቸውን ያደረጉ ሐኪሞች፣ ነርሶች፣ ሕክምና ተማሪዎችና የፋርማሲ ባለሙያዎችም መሪያችንን እናድን ለመጪው የህይወት እድላችን እንቆም ሲሉ ያገሪቱን የቀድሞ ተመራጭ መሪ አንሳን ሱቺን ያነሱበት መፈክር ያሰሙ አፍቃሪ ዲሞክራሲ ሰልፈኞችን ተቀላቅለዋል። ሱቺና ሌሎች በዲሞክራሲያዊ ምርጫ የተመረጡ የፓርቲያቸው አመራሮች ካለፈው ጥር 24 2013 አንስቶ በስር ላይ እንደሚገኙ ይታወቃል። የቀድሞ የሚያንማር መናገሻ ሰሜናዊቱ ከተማ ማንዳ ላይ ያገሪቱን መንግስታዊ ስልጣን በኃይል የተቀራመተውን ወታደራዊ አስተዳደር በመቃወም የተነሳሳው ህዝባዊ እንቅስቃሴ ማዕከል ሆና ቆይታለች። በሌላ ዜና የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ባለፈው አርብ በምስራቃዊ የሻን ክፍለ ግዛት በምትገኘው የአንግባን ከተማ 8 የተቃውሞ ሰልፈኞች በሚያንማር ወታደራዊ ኃይል ገደላቸውን ተከትሎ በጥብቅ አውግዘዋል። ለአፍጋኒስታን የሰላም ድርድር ተስማሚ ሁኔታ ለመፍጠር ለሶስት ወራት የሚዘልቀውን ግጭቶችን ለመቀነስ የቀረበውን ሐሳብ ዩናይትድ ስቴትስ ሳትሆን እኛንን ያቀረብነው ሲሉ ሁለት የአፍጋኑ አማጺ ታሊባን መሪዎች ለአሜሪካ ድምጽ በሰጡ ቃል አስታወቁ። ከጉዳዩ ጋር ግንኙነት ያላቸው በሙሉ ሁከቱን የሚቀንሱበትን እቅድ አቅርበናል፣ ይሁን እንጂ ይህ የተኩስ አቁም አይደለም ያሉት የቡድኑ ቃል አቀባይ መሐመድ ናኢም ናቸው። ሆኖም ተጨማሪ ዝርዝር አልሰጡም። ሌላው የታሊባን ባለስልጣን በበኩላቸው እቅዱ ቀደም ሲል ኳታር ላይ የዩናይትድ ስቴትስ እና የታሊባን ወኪሎች ሲነጋገሩበት የቆየ ነው ብለዋል። ሁለቱ ወገኖች በቅርቡ ዶሃ ላይ በታሊባንና በአፍጋኒስታን የእርቀ ሰላም ጥረት የዩናይትድ ስቴትስ ልዩ ተወካይ ዛልሜ ካሊዛድ መካከል በተካሄደው ስብሰባ ላይ ጭምር የተወያዩበት መሆኑን ስማቸው እንዳይገለጽ የጠየቁ አንድ የታሊባን ባለስልጣን ተናግረዋል። ሐሳቡ ለመጀመሪያ ጊዜ የተገለጠው በያዝነው ወር መጀመሪያ ላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለአፍጋኒስታን ፕሬዝዳንት አሽራፍ ጋኒ በጻፉት ደብዳቤ ነው። ቆይቶም ደብዳቤው በስውር ለመገናኛ ብዙሃን እንዲደርስ ተደርጓል። ከቃል አቀባያቸው በስተቀር ሌሎች የታሊባን ባለስልጣናት ከመገናኛ ብዙሃን ጋር መነጋገር ስለማይፈቀድላቸው ስማቸው እንዳይጠቀስ መጠየቃቸውንም የአማጺው ቡድን ባለስልጣናት ጨምረው አስረድተዋል። በመጨረሻም ዜና ኮቪድ-19 የህንዱ ግዙፍ የዓለም የክትባት አምራች ኩባንያ የክትባት መድኃኒቶችን መድረስ በመጠባበቅ ላይ ለሚገኙ 3 ሀገሮች ክትባቶቹ ከታቀደው ጊዜ ዘግይተው እንደሚደርሱ አስታወቀ። የሴረም ኢንስቲትዩት በመባል የሚታወቀው የክትባት አምራች ኩባንያ የክትባቶቹን መድረስ በመጠባበቅ ላይ ያለው ዓለም የፈጠረው እጅግ የበዛ ጫና ለመዘግየቱ ምክንያት መሆኑን ክትባት መድኃኒቱን በመጠባበቅ ላይ ለሚገኙት ብራዚል፣ ሞሮኮና ሳውዲ አረቢያ አሳውቋል። ኩባንያው ለህንድ ከሚያቀርበው ክትባት ይልቅ የሚበልጠውን መጠን በመሸጥና በመለገስም ትችት እየደረሰበት ነው። በሌላ በኩል በህንድ ለወረርሽኙ የሚጋለጡ ሰዎች ቁጥር በብዛት እየጨመረ መሆኑ ተዘግቧል። ከህዝቡ 11 ሚሊዮኑ ለቫይረሱ የተጋለጠባት ደቡብ እስያዊቱ ሀገር በኮቪድ-19 ተጋላጮች ብዛት በዓለም 3ኛ ደረጃ ላይ ትገኛለች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መጋቢት 12 2013 ዓመተ ምህረት ምሽት ፕሮግራም ነው። ፀሐይ እንዴት ናት? የት ናት?
እቺ አውሮፕላን ስፔሻል የሚያደርጋት ኢትዮጵያ ውስጥ በመሰራቷ ነው። ከዛ በኋላ አውሮፕላን ምናልባት ተገጣጥሞ ሊሆን ይችላል፣ ግን አውሮፕላን አልተሰራም። እና
ከካፕቴን ዘላለም አንዳርጌ ጋር የተደረገ ቃለ ምልልስ ይዘናል። አብራችሁ ሁኑ። አሁን ወደ መጀመሪያው ዝግጅት እንዝለቅ። ትግራይ ውስጥ የመደፈር ጥቃት እንደተፈጸመባቸው የሚናገሩ ከ580 በላይ ሴቶችና ልጃገረዶች በከበደ የአካልና የአእምሮ ስቃይ ላይ እንደሚገኙ ለቪኦኤ ገልጸዋል። እርዳታ ለማግኘት ወደ ተለያዩ የሕክምና ተቋማት የሄዱት ተጎጂዎች እድሜያቸው ከ8 ዓመት እስከ 90 ዓመት እንደሚደርስ ከትግራይ የሴቶች ጉዳይ ቢሮ የተገኘ መረጃ ይጠቁማል። በተፈጸሙባቸው ጥቃቶች ለኤችአይቪ እና ለሌሎችም ተላላፊ በሽታዎች የተጋለጡ፣ የአካል ጉዳት የደረሰባቸውና ጽንስ ለማቋረጥ የተገደዱም እንደሚገኙባቸው ተገልጿል። የትግርኛ ዝግጅት ክፍላችን ባልደረባ ገብረ ገብረ መድህን ብዙዎቹን አናግሮ ያጠናቀረውን ዘገባ አዳነች ፍስሐዬ ታቀርበዋለች።
ከጦርነቱ ሸሽታ ከነ ልጆቿ በረሃ ላይ እንደቆየች የገለጸች አንዲት ባለትዳርና የሁለት ልጆች እናት ወደ ቤቷ ስትጓዝ የስራ ወታደሮች እንደያዟትና ጥቃት እንደደረሱባት ትናገራለች።
ናቴ ደአ ብጥረ እለት ሓደ ግዜ አክተወርሑ ማለት እዩ አብ አድግራት ዙሪያ ኮይኑ ቀርሰበር እዩ ዛላንበሳ መስመር እዩ አብኡ እዩ ያው ብዙ ኩነታት ቀለብ ወዲአ አብ ሓደ መስለ
ከነ ልጆቼ ሸሽቼ ስለነበር ቀለብ ጨርሼ ስንቅ ለማምጣት ከሁለት ወር በፊት ጥር አንድ ወደ ቤት ስመጣ አድግራት ዙሪያ ቀርሰበር የሚባል ቦታ ዛላንበሳ መስመር ላይ መንገድ ላይ ያዙኝ። 15 ሆኖ ተጫወቱብኝ። ሁለት ልጆች አሉኝ። እስካሁን አይናቸውን አላየኋቸው። በምን አይነት ሁኔታ እንዳሉ አላውቅም። ጥር አንድ ከጧቱ 3 ሰዓት ላይ ይዘውኝ ድሮ 20ኛ ተብሎ ወደሚጠራው ጦር ካምፕ ወሰዱኝ። አሁን የኤርትራ ወታደሮች ይዘውታል። ጥር 7 ቀን ይለቀቁኝ። አንዱ ግደላት ሲል ሌላኛው ተሰቃይታ መሞት አለባት ብለው ጫካ ውስጥ ትተውኝ ሄዱ። ደም ይፈሰኝ ስለነበር 3 ቀን ቆይቼ እየተንፏቀኩኝ ወደ አውራ መንገድ ወጣሁ።
በሩቅ ያዩት ቤተጨርቆስ የሚባል ቤተክርስቲያን አገልጋይ ቄስ ደግፈው እስከ አድግራት ወሰዷት። በኋላ አንድ የባጃጅ ሹፌር ወደ አዳጋ ሐሙስ እንደወሰዳትና ሰዎች ገንዘብ አዋጥተው መቀለ አይደር ሆስፒታል እንዳደረሷት ትገልጻለች። ሆስፒታል ውስጥ በጣም እንደተንከባከቧት የምትናገረው ተጎጂ ከባድ የአካል ጉዳት ስለደረሰብኝና በከፍተኛ ስቃይ ውስጥ ስለነበርኩ እስካሁን ክትትል እየተደረገልኝ ነው ብላለች። በጥቃቱ ወቅት ሊያስጥሏት የሞከሩ ወታደሮች ኖሩ እንደሆነ ተጠይቃ እንዲህ ብላለች።
አይተውኛል። የሻቢያማ ሞልተው ነበር። አማራዎች ግን የሉም። ሀገራችን ውስጥ ያሉት የኤርትራ ወታደሮች ናቸው። እንኳን ሊገላግሉኝ ይቅርና አሁንማ የኛ ጊዜ ነው እያሉ እየተሳደቡ በፈጠሬን እስክጠላና እስክሞት ድረስ ተጫወቱብኝ። በህይወት ዘመኔ ሁሉ አረሳውም። ሰብአዊነት የሚባል ነገር የላቸውም።
አንዲት የቄስ ሚስትም ሲደፈሩ ማየቷን ቦታውንና ቤተክርስቲያኑን በስም ጠቅሳ ትናገራለች። የጾታ ጥቃት ሰለባ የሆኑ ሴቶች ወጥተው ድምፃቸውን በድፍረት እንዲያሰሙም ትመክራለች። ተመሳሳይ የመደፈር ጥቃት እንደደረሰባቸው የገለጹ ሌሎች ሁለት ሴቶችም መቀለ ውስጥ በአንድ ጊዜያዊ ማቆያ ቦታ ሕክምናና እንክብካቤ እየተደረገላቸው ይገኛሉ። በኤርትራ ወታደር እንደተደፈረች የተናገረች የ19 ዓመት ዕድሜ የ12ኛ ክፍል ተማሪ ከመቀለ ወጣ ብሎ በሚገኝ ሐረና የሚባል ቦታ ላይ ደረሰብኝ ያለችውን ታስረዳለች።
የኤርትራ ሰራዊት ህዳር 30 መቀሌ ሲገቡ አንድ ወታደር ከሌሎች ሴቶች ለይቶ ከያዘኝ በኋላ ወደ ቤት አስገባኝ። መታወቂያ ይዤ ነበርና አሳየሁት። አባትሽ ሚሊሻ ነው ወይ ብሎ ጠየቀኝ። እንዳልሆነ ነገርኩት። ከዚያ ደፈረኝ። የያዝኩትን ብርና ሞባይል ስልክም ቀምቶ ለቀቀኝ።
የደረሰባት ጉዳት ከባድ እንደነበርና ለሁለት ሳምንታት ያህል እንደተሰቃየች መጀመሪያ ላይ ወንድሟ እንዳሳተማት ገልጻለች። የደፈረሽ የኤርትራ ወታደር መሆኑን እንዴት አወቅሽ ተብላ ስትጠየቅ
ዋላ ብትግርኛ ላይ ነገር ኮሌሮ ሀምዝና ኤርትራን የከአዘራ
እንዴ በትግረኛ ነበር የሚናገረው። የአነጋገር ዘዬው የኤርትራ ነው። በደንብ እኮ ነው የምናውቃቸው። ብዙ የኤርትራ ወታደሮች ስለነበሩ በደንብ ነው የሚታወቁት። ቤታችን መንገድ ዳር ነው። ብዙ ሰራዊትም ያልፍ ነበር። ሰው ወደ ቤት ሲመለስ፣ እኔም ከበረሃ ስመለስ 5 ሴቶች ነበሩ። ከነሱ መካከል ጎትቶን ወሰደኝ።
ከዚህ ሁኔታ ተርፋ ትምህርቷን መቀጠል እንደምትፈልግ ትናገራለች። ሽረንዳ ስላሴ፣ አክሱም፣ አድግራት፣ ውቅሮና መቀለ ውስጥ ከ580 በላይ ሴቶችና ልጃገረዶች በወታደሮች ተደፍረው ወደ ሕክምና መስጫ ማዕከሎች መሄዳቸውና በተለያየ ደረጃ ሕክምና ማግኘታቸውን አሁንም በሕክምና ላይ ያሉ መኖራቸውን ቪኦኤ ከትግራይ የሴቶች ጉዳይ ቢሮ ያገኘው መረጃ ይጠቁማል። አዳዲስ መረጃዎች በየጊዜው እየደረሱት መሆኑንና የተደፈሩት ሴቶች ቁጥር አሁን ከሚነገረው በላይ ሊሆን እንደሚችል የሚገምተው የክልሉ የሴቶች ጉዳይ ቢሮ ምንጭ ሌሎች 48 ሴቶች በተለያዩ ወታደራዊ ካምፖች ውስጥ ታግተው እንደሚገኙና ከነዚህም ቀርሰበር ላይ 8 ሴቶች፣ አድዋ ገጠር ደግሞ 7 ሴቶች ታግተው ብዙ በደል እየተፈጸመባቸው እንደሆነ አመልክቷል። ድንበር አልባ ሐኪሞች የሚባለው የሰብአዊ እርዳታ ቡድን የታገዙትን ሴቶች ለማስለቀቅ እየሰራ መሆኑን ምንጮች ቢገልጹም የዚህ ዘገባ አጠናቃሪ ገብረ ገብረ መድህን ስለ ጉዳዩ ለማጣራት አዲስ አበባ ወደሚገኘው የቡድን ጽህፈት ቤት ስልክ መደወሉንና የኮሚኒኬሽንስ ኦፊሰሯ ክላውዳ ብሎም ስለ ጉዳዩ መናገር እንደማይፈልጉ የገለጹለት መሆኑን የወሲብ ጥቃት የሚፈጸሙባቸው የኢትዮጵያም የኤርትራም ወታደሮች መሆናቸውን 15 እና 20 የሆኑ የሚደፍሯቸው ግን የኤርትራ ወታደሮች መሆናቸውን ተጠቂዎቹ እንደሚነግሯቸው የክልሉ የሴቶች ጉዳይ ቢሮ እና መቀሌ የሚገኘው የአይደር ሆስፒታል ምንጮች ገልጸዋል። በተፈጸመባቸው የወሲብ ጥቃት ምክንያት ከፍተኛ አካልና የአእምሮ ጉዳት ላይ መሆናቸው የተነገረ 40 የሚሆኑ ሴቶች ሴፍ ሃውስ ተብሎ በሚጠራው መቀሌ ውስጥ የሚገኝ እንክብካቤ ማዕከል እንደሚገኙ ተገልጿል። የወሲብ ጥቃት የተፈጸመባቸው ሴቶቹ ላልተፈለገ እርግዝና፣ ለኤችአይቪ እና በወሲብ ለሚተላለፉ በሽታዎች፣ ለወሊድ አካል መገልበጥ፣ ለወገብና የእግር መሽመድመድ፣ ለአእምሮ መረበሽና ለሌሎችም ችግሮች መጋለጣቸውን መረጃዎች ይገልጻሉ። የወሲብ ጥቃት ተፈጽሞባቸው መቀሌ ሆስፒታል የሚገኙትን ተዘዋውረው እንዳዩዋቸው የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወይዘሮ እቴነሽ ንጉሰ ተናግረዋል።
መቀሌ ዘሎ አይደር ሆስፒታል ይበቀሳለዋ እና የሚርና
መቀሌ አይደር ሆስፒታል ተኝተው የሚታከሙ አሉ። አይተናቸዋል። የደረሰባቸው ነገር በጣም የሚያሳዝን እንደሆነ ነግረውናል። ከዓለም ባንክ የመጡ ሰዎች ልናያቸው እንፈልጋለን ብለውን ስለነበር አብረን ሆነን አይተናቸዋል። ሁኔታቸው ያሳዝናል።
በወታደራዊ ካምፖች ተይዘው የወሲብ ጥቃት እየተፈጸመባቸው ይገኛሉ ስለተባሉት 48 ሴቶች መረጃ የለኝም ብለዋል ወይዘሮ ቴኒሽ።
ግን ከጊዜያዊ አስተዳደር ክልል መንግስት በለወቀው
እንደ ጊዜያዊ አስተዳደርና እንደ ክልል መንግስት እየተፈጸመ ያለውን መጥፎ አድራጎት የሚያወግዘው እንደሆነ ፈጽሞ መደረግ እንደሌለበት መቆም እንዳለበት ይህንን የሚፈጽሙ ተይዘው ወደ ህግ የሚቀርቡበት መንገድ መፈለግ እንዳለበት ጠንካራ አቋም አለን። ምክንያቱም እህቶቻችን ናቸው። የሚደርስባቸውን ስቃይ እንጋራለን።
የወሲብ ጥቃት የሚፈጽሙት የኤርትራም የኢትዮጵያም ወታደሮች መሆናቸውን ተጠቂዎቹ ለክልሉም ለፌዴራል መንግስቱ ሰዎችም እንደሚናገሩና ጥቃቱን ማስቆም ያለበት የፌዴራል መንግስት ነው ብለው እንደሚያምኑ ያሳሰቡት ወይዘሮ እቴነሽ ንጉሰ የክልሉ መንግስት ኃላፊነት መጠየቅና መከታተል እንደሆነ አመልክተዋል። እየተፈጸመ ስላለው ጥቃት በግላቸው የሚሰማቸውን ወይዘሮ እቴነሽ ገልጸዋል።
ከንጓደ ምስተይቲ ብስማዕኒ ኣለቱ ፈይናንሽር ገብሮ ብጣዕሚ ሕመኒ ውሽጠይ ይደኒ ክገልፆ ኣይክእልን።
እንደ ሴት የሚሰማኝ ነገር አለ። ስቃያቸውን እጋራለሁ። በጣም ያመኛል። ውስጤም ይደማል። ስቃያቸውን ልገልጸው አልችልም። ምክንያቱም እነዚህ ልጆች ስንት ተስፋ፣ ስንት አላማ ያላቸው ክብራቸውን እንደጠበቁ ሳይፈልጉት ነው ይህ እየደረሰባቸው ያለው። ማንኛውም ሰብአዊነት የሚሰማው ሰው ይህ እንዲቆም ድምጹን ማሰማት አለበት።
የኢትዮጵያ የሰብአዊ መብት ኮሚሽን ባለፈው ወር ባወጣው ሪፖርት ጦርነቱን ተከትሎ ከመቀለ፣ ከአድግራት፣ ከአይደር እና ከውቅሮ ሆስፒታሎች አገኘ ባለው መረጃ በ108 ሴቶች ላይ የመደፈር ጥቃቶች እንደተፈጸሙ ገልጾ ነበር። የኢትዮጵያ መንግስት ትግራይ ውስጥ ተፈጽመዋል የሚባሉትን የሰብአዊ መብት ጥሰቶች፣ ጥቃቶችና የጭካኔ አድራጎቶች እንደሚያጣራ አስታውቋል። የክልሉ ጊዜያዊ አስተዳደር እንዲሁም የፌዴራሉ መንግስት ሲቪል የፖሊስና ወታደራዊ ከፍተኛ ባለስልጣናት ምላሽ እንዲሰጡበት ተከታታይ ጥረቶችን እያደረግን እንገኛለን።
ገብረን ለዘገባው አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን ከዛሬ ሳምንት እሁድ መጋቢት 19 ጀምሮ የምታገኙት በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ እንዲሁም በ25 ሜትር ባንድ በ11610 እና በ12070 ኪሎ ሄርትዝ ይሆናል። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ በቀጥታ ልታደምጡን ትችላላችሁ። ሰሎሞን አባተ ነኝ የማስተናግዳችሁ። ወደ ተከታዩ ዝግጅት እናሸጋግራለን። ውይይት ከዶክተር አረጋዊ በርሄ ጋር። ትግራይ ክልል ውስጥ አሁን ያለው ሁኔታ የህወሓት አመራር የፈጠረው ውስብስብ ችግር ነው ይላሉ የትግራይ ዲሞክራሲያዊ ትብብር ስዴት ሊቀመንበርና ከህወሓት መስራቾች አንዱና የቀድሞ ታጋዩ ዶክተር አረጋዊ በርሄ ክልሉ አሁን ያለበትን ሁኔታ በተመለከተ ከተለያዩ ወገኖች የሚነሱ ጥያቄዎችን ይዘን እይታቸውን እንዲያካፍሉን ጠይቀናቸዋል። ዶክተር አረጋዊ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽህፈት ቤት ዋና ዳይሬክተር ሆነው እያገለገሉ ይገኛሉ። ዶክተር አረጋዊ ብርሄን ያነጋገረችው ሲዮን ግርማ ነች። ቀጥሎ ይቀርባል።
በጣም አመሰግናለሁ ዶክተር አረጋዊ ብርሄ ለቃለ ምልልስ ፈቃደኛ ስለሆኑ። ጥያቄን የምጀምረው ትግራይ ክልል ቀውስ ውስጥ መሆኗ በተለያየ መልኩ በሚወጡ ዘገባዎች እየተገለጸ ነው። ሰብአዊ ቀውስ አለ፣ የጦርነት ሁኔታ አለ፣ የፖለቲካ እንደዚሁም ቀውስ አለና የቀድሞ ህወሓት ታጋይ እንደመሆኑ በኢትዮጵያ ፖለቲካ ውስጥ ደግሞ አንጋፋ የፖለቲካ ሰው እንደመሆኑ የትግራይን ሁኔታ እንዴት ነው የሚገመግሙት? እንዴት ነው እይታው? ዛሬ ያሉት የእርሶ እይታ ምን ይመስላል?
በቅድሚያ በጣም አመሰግናለሁ ሲሆን ለቃለ ምልልሱ። በትግራይ ያለው ሁኔታ የህወሓት አመራር የፈጠረው ችግር ነው። በጣም ውስብስብ ችግር ነው። በኢትዮጵያ ህዝብ እንቅናቄ ተገፍቶ ትግራይ ሂዶ ከመሸገ በኋላ ህዝቡን በተሳሳተ ፖለቲካ አነሳስቶ አደራጅ ለጦርነት መክት የሚል መከተ የሚል መፈክር አንስቶ አላማው እንደገና ከ7 ዓመታት በኋላ ተመልሶ ወደ ስልጣን ለመምጣት አቅዶ ነበር። ከዚህ የተነሳ ባጭሩ የሀገራችን መከላከያ ሰራዊት ላይ ጦርነት ከፈተ። መከላከያ ሰራዊቱ በየካምፑ ያለ መቀሌ፣ አድዋ፣ ሽሬ፣ ሁመራ ያለ በአንድ ጊዜ በአንድ ሰዓት ጦርነት ከፍቶ ጥቃት አደረሰበት። ጥቃቱ ደግሞ ለይቶ ነው፣ በተለይ ከትግራይ ውጭ የሆኑ የሰራዊት አባላት ላይ ነው። እና ይሄ ዘርም የለየ ስራ ስለሆነ ወንጀሉ በጣም ከባድ ያደርገዋል። ስለዚህ መከላከያ ኃይሉ ተደራጅቶ እንደገና የግድ መከላከል ነበረበት። የታሰሩ እና ጉዳት የደረሰባቸው አባሎችም ማስወጣት ማስፈታት ስለነበረበት የመልስ ጥቃት አደረገ። የህወሓት አመራር ሰራዊቱን ይዞ ተበተነ፣ ሸሸ። ከዚህ በኋላ እንግዲህ ያለው ሁኔታ ትንሽ የተመሰቃቀለ ነው። ምክንያቱም የሱዳኖች እና የግብጾች መግባትም ስላለበት የግድ የኢትዮጵያ ሰራዊትን ለመደገፍ የኤርትራ ሰራዊት ገባ። የኤርትራ ሰራዊት ለገባበት ዓላማ ብቻ አይደለም ያተኮረው፣ በህዝቡ ላይ ችግር ፈጥሯል። የንብረት ዝርፊያ፣ ሌላም ጥፋት አድርሷል። ይሄ ተቃውሞናል። እኛ ለኢትዮጵያ ሰራዊት ለመርዳት መግባቱ ትክክል ሆኖ ምክንያቱም የህወሓት አመራርም ሌሎች ዛፍ ይዞ ሀገራችን ለማተራመስ አቅዶ ስለነበረ ነው። ስለዚህ ይሄ የፈጠረው ቀውስ ትግራይ ውስጥ አሁንም አለ፣ ገና አለየለትም። የተበተነው የህወሓት ሰራዊት በየጫካው ገብቶ በተሳሳተ ቅስቀሳ መከተ በሚል ትግራይ እንገነጥላለን በሚል ቅስቀሳ ሆን አብዶ አሁንም ጫካ ሆኖ ችግር እየፈጠረ ነው ያለው። ስለዚህ ዞሮ ዞሮ በአጠቃላይ አሁን የትግራይ ህዝብ ያለበት ችግር የህወሓት አመራር የፈጠረው ችግር ነው ባጭሩ።
ወደ ሌላ ዝርዝር ጉዳዮች ከመግባታችን በፊት ስለ ህወሓት አመራሮች እናንሳ። የህወሓት አመራሮች በተደጋጋሚ ሲሉት እንደነበረው ይሄ ጦርነት ከመጀመሩ በፊት የፌዴራሉ መንግስት የኤርትራ ሰራዊትና የአማራ ክልል ልዩ ኃይል ዙሪያችንን በመክበብ ወረራ ለመፈጸም እየተዘጋጀብን ነው፣ ጦርነት እየተጎሰመ ነው፣ ራያችን ላይ ጦርነት ውስጥ እንድንገባ እየተደረገ ነው የሚሉ ነገሮችን ይናገሩ ነበር። በኋላም ላይ ራሳችንን ለመከላከል የወሰድነው እርምጃ ነው የሚል ነገር ነበር የሚያነሱት። ይሄንን የህወሓት አመራሮች ሲሰጡት የነበረውን ምላሽ እርሶ እንዴት ያውታል?
ውሸት ነው ባጭሩ። ምክንያቱም ኢትዮጵያ ውስጥ የመጣው ለውጥ በህዝቡ እንቅስቃሴ ነው። የትግራይ ህዝብም ትልቅ አስተዋጽኦ ነው ያደረገው። እነዚህ የህወሓት አመራሮች ለማስወገድ አስተዋጽኦ አድርገዋል። ምክንያቱም ድህነት ነው ያወረሱት፣ ሌላ የመጡለት ነገር የለም። በተጨባጭ ለማስረዳት ከፈለግሽ ደግሞ አብዛኛው የትግራይ ህዝብ 80% የሚደርስ በምግብ ለስራ ይሄ የምጽዋት እህል የአውሮፓ፣ የአውስትራሊያ፣ አሜሪካ የምጽዋት እህል ሴፍቲኔት በሚባል የኖረ ነው ያለው። ምንም አላረጉለትም። ይሄ አካል ህዝቡ ይሄም አውቆ ተቃውሞ አድርጓል። ይህንን ተቃውሞ ለመቀልበስ ፕሮፓጋንዳው መጣብህ፣ ጠላት መጣብህ፣ በሰሜን፣ በደቡብ፣ በምዕራብ እያሉ አዲስ ፕሮፓጋንዳ ከፈቱ። ህዝቡ መሰለው፣ ምክንያቱም ሌላ ሚዲያ የሚያዳምጠው ስላልነበረው ስለዘጉት። ከዛ በተጨማሪ ደግሞ ምሽጎች መቆፈር ጀመሩ፣ ትግራይ ዙሪያ ማለት ነው። እስከ ቆቦ ራያ ምናምን ይሄዱ ምሽጎች በአማራ ሊመጣ ነው፣ በደቡብ በሰሜን ሻቢያ ሊመጣ ነው እያሉ ይሄ ፌደራል መንግስት ሊወረህ ነው እያሉ ህዝቡን ሽብር ፈጠሩበት። ህዝቡ ደግሞ ሌላ አማራጭ ሚዲያ ማግኘት ስላልቻለ የተወሰነ ህዝብ በዚህ አምኖ በእርግጥ ፍራቻ አድሮበት እነሱን የመደገፍ እንግዲህ ከማታውቀው መላክ የምታውቀው ሰይጣን ይሻላል እንደሚባለው እነሱ ጋር የተወሰነ ህዝብ ተስልኳል እና ይሄ ሊወረህ መጣ በሰሜን በደቡብ በምዕራብ የሚባለው ማንም የትግራይ ህዝብን ሊወር የተነሳ ኃይል የለም። ግጭቱ የነበረው በአጠቃላይ ታየ ነው ኢትዮጵያ የለውጥ መንገድ ነው የጀመረችው። ለውጥ በሚፈልግና ለውጥ በማይፈልግ ኃይሎች መካከል ብቻ ነው የነበረው ልዩነቱና ግጭቱ። ያንን ግን ወደ ህዝብ አስተላልፈው ችግር ውስጥ ከተውታል ህዝቡ። አሁን ህዝቡ ተሰባስቦ ይህንን አውቆ በተለይ ውጭ ያሉ የሚያወናብዱ ወገኖች ኃይሎች እነሱንም ጥቅማቸው ስለጎደለባቸው ብቻ ነው እንጂ እውነተኛ ተጨባጭ ምክንያት የለባቸውም። ስለዚህ ሊወረህ እየመጣ ነው የሚባለው እነሱ የፈጠሩት በሰው አንጎል ላይ የከተቱት ፈጠራ እንጂ የትግራይ ህዝብን ሊወር ያቀደ የተዘጋጀ ኃይል የለም። ምን አድርጎት የትግራይ ህዝብ እኮ ድህነት ውስጥ የሚኖር ነው። ጋን ትወራለህ እንዴ? ዝም ብሎ ያልሆነ ነገር እነሱ ግን ከነበረባቸው የጥቅም ማማ ላይ ስለወረዱ ወደ ጥቅማቸው ለመመለስ ያደረጉት ስልት ነው።
በተወሰደው እርምጃ ወደ ጦርነት ውስጥ ተገብቷል። አንጋፋ የሆኑ የህዋት ባለስልጣናት ተገድለዋል፣ የተወሰኑት ታስረዋል። አሁን ደግሞ ሌሎቹ የት እንዳሉ አይታወቁምና እነዚህ ጉዳዮች እርሶ ላይ ያሳደሩበት ስሜት ምን ይመስላል? ምክንያቱም ከአብዛኞቹ ጋር አብራችሁ ሰርታችኋል፣ ትተዋወቃላችሁ። ከዛ በኋላ በሌሎች ቃለ ምልልሶች ላይ እንደሰማው ተመልሰው ከመጡ በኋላ እነዚህ ነገሮች ለማስተካከል የተወሰኑትን ደግሞ አግኝተው ለማነጋገር ሞክረው ነበርና ምን አሳደሩበት? ምን ስሜት ሰጡት?
መፈንቀል ያለብኝ ድንጋዮቹ በሙሉ ፈንክያለሁ ማለት ሁሉ ሙከራዎች ለሰላም አብሮ ለመኖር በውይይት ችግሮችን ለመፍታት ያልሞከርኩት ያልፈለንከልኩት ድንጋይ የለም። መሪዎቹ አሁን እንዳልሽው ግማሹ ተገድሎ ግማሹ ጠፍቶ ግማሹ ታስሮ ነው ያለው። እነሱ አንድ ባንድ ይሁን በግሩፕ ወይም በስብስብ አግኝቼ አነጋግሬያቸዋለሁ ወደ ሰላም እንድንሸጋገር በስብሰባ በመቀሌ ስብሰባ የምሁራን ስብሰባ ላይም ተገኝቼ ወደ 300-400 የሚሆኑ ምሁራን የነበርበት ከእንግዲህ ወዲህ በሰላም የምንሸጋገርበት በዲሞክራሲያዊ መንገድ በህዝብ ውሳኔ ልዩነት ቢኖረንም የፕሮግራም ህዝቡ በሚወስነው ወደ ሰላም እንሸጋገር ብዬ ለምኛለሁ። በግለሰብ ደረጃ፣ በስብስብ ደረጃ፣ በስብሰባ ይሄ ኦን ዘ ሪከርድ ያለ ነገር ነው። ስለዚህ ሁሉ ማድረግ ያለብኝን ነገር ስላደረኩ አሁን እዚህ ላይ መውደቃቸው ምንም ጽጽት የለኝም። ትንሽ ይፈልጋሉ።
አሁን ያለውን የትግራይ ሁኔታ ከፋፍለን ስናየው አንደኛው በዓለም አቀፍ መገናኛ ብዙሃን በዓለም አቀፍ የሰብአዊ መብት ተቋማት ተሟጋች ተቋማት ድርጅቶች የሚወጣው ጦርነቱ በነበረበት ወቅት የመጀመሪያዎቹ ሳምንታት አክሱምን ጨምሮ የተፈጸሙ እጅግ ዘግናኝ የሆኑ አድራጎቶች እንዳሉ ነው። በተለያዩ ቦታዎች ግድያ፣ ዝርፊያ፣ ለመስማት የሚዘገንኑ ነገሮች እንደተፈጸሙ ተገልጿል። በትግራይ ክልል የእርሶ ግምገማ ምንድን ነው? እዛ ላይ
በህዝቡ ላይ ግድያም፣ ዝርፊያም፣ ሌላም አስጸያፊ ስራዎች ተፈጽመዋል። ይሄ ሙሉ በሙሉ እንኮንነዋለን። በዚህ ህዝብ ላይ በጣም ነው የሚያሳዝንሽ ስትሆን ይህ ህዝብ መከራ በዛበት ከፍት አግኝቷላቸ ከጦርነት ወደ ጦርነት ከችግር ወደ ችግር የተሸጋገረ ያለ ህዝብ ነው። በዛ ላይ እንዳልሽ በዚህ በጦርነት ቀውስ ምክንያት ብዙ ችግር ነው የደረሰበት። በጣም ነው የሚያሳዝነው። በጣም እናዝናለን። ለዚህ ሁሉ መንስኤው ምንድን ነው? ለዚህ ሁሉ መንስኤው የህወሀት አመራር የፈጠረው ጦርነት ነው፣ ሌላ አይደለም። ወዲህ ወዲያ ብለን የምንሸፍነው ነገር አይደለም። የህወሀት አመራር መክት የሚል መፈክር ይዞ ህዝቡን ለጦርነት ባያዘጋጅ ኑሮ ደግሞ ለማያዋጣ ጦርነት ይህ ሁሉ ችግር አይፈጠርም ነበር። ስለዚህ ስኮርሊ ሙሉ በሙሉ በዚህ ቀውስ፣ በዚህ ሰብአዊ መብት ረገጣ፣ በዚህ ዝርፊያ የመጀመሪያ ተጠያቂው ለዚህ ችግር የመራው የከፈተው የህወሀት አመራር ግሩንዳለን ደባናል ያካለን ታርቆ አስተካክለን ካሳማን ተጣጥተን ፍርድኛ ገይ ፍርድኝ ይኖርበታል ባለም አቀፍ ተቋማት በኩል ማለት ነው። ተረፈ ግን የትግራይ ህዝብ ለደረሰበት ችግር የመጀመሪያ እና ዋነኛው ተጠያቂ የህወሓት አመራር ብቻ ነው።
ጥቃት የደረሰባቸው ሴቶች እናቶች አባቶች በጦርነት ውስጥ ምንም ተሳትፎ የሌላቸው እንደሆኑ እየተገለጸ ነው። ለምሳሌ ከየቤታቸው ወጥተው የተረሸኑ እንዳሉ በአክሱም በወጣው የአምነስቲ ኢንተርናሽናል ባወጣው ሪፖርት ላይ ግለሰቦቹም ለአሜሪካ ድምጽም የተናገሩ አሉ። እንደዚህ ካንደበታቸው የሚወጣው በጦርነት ውስጥ ተሳትፎ ያልነበራቸው ሰዎች ሆን ብሎና ሲስተማቲክ በሆነ መንገድ ማጥቃት የሚል ነው። ይሄንን እንዴት ነው የሚያዩት?
ወገትን ለመናገር በጦርነት ወቅት ችግር ይፈጠራል። ጦርነት እንግዲህ ማለት እንግዲህ አንታራል ወይ እንጂ አባል በትሪስ ከተመጣብሽ አንቺ ተባተማሽም የመጣውን ሰው ብድር ለመመለስ መንከሳተፍሽ አይቀርም ከቁጣ ያጠፋ ማለት ነው። እንደዚህ አይነት ችግሮች ጦርነት ውስጥ ይፈጠራሉ። አንዳንድ ሰዎች ስሜታቸው ተቆጣጥረው አይችሉ። ስለዚህ ከዚህ የተነሳ መንግስት ሰራዊቱ አባል የተገደለበት ሰው ወይም ሰራዊት ምላሽ ሊሰጥ ይችላል። ስለዚህ አንዳንድ ነገሮች ስናጠራ በተለይ የህወሓት ሰራዊት የመሸጉ ተደብቀው ይሁን በግልጽ በሻቢያ ሰራዊት ላይ ጥቃት ሲፈጽሙ የሻቢያ ሰራዊት ደግሞ ይህም ድሽም እያደረገ ሰዎች እንደገደለ ሰምተናል። ይህ እንግዲህ በትክክል መጠራት ያለበት ነገር ነው። ችግር ግን ረሰብ ትግራይ ግልጽ ነው። ይሄ ደግሞ ሙሉ ለሙሉ እንድኮን እንለዋለን። ቅድም ቤት እንድንጣ
ከሰዎች ግድያ ደግሞ ሌላው አከራካሪ የሆነው መጀመሪያ የኤርትራ ወታደር ወደ ትግራይ ክልል አልገባም ወይም ድንበር አልጣሰም የሚል ነበረ። በኋላ ላይ ደግሞ ቆይቶ እሱ አከራካሪ መሆኑ ትንሽ የቀነሰ መጣና የሰብአዊ መብት ጥሰት ነው የፈጸመው የሚል ነገር ነው ሲነሳ የቆየው። አሁን እርሶ ደግሞ ልስ ይጠቅሱልኝ መግባት ነበረበት መከላከል ለማድረግ ብለዋልና የኤርትራ ወታደር ለመርዳት መግባቱ ሉዓላዊነትን መዳፈር አይደለም? በይፋ አላመን ቦርደሩ ክፍት ነበር ጠባቂ ከሌለ ሊገቡ ይችላሉ የሚል መግለጫ ከመስጠት ውጪ ጥሪ አድርጎ የኤርትራ ወታደር ስለመግባቱም ሆነ በይፋ የኤርትራ ወታደር ኢትዮጵያ መግባቱን ያመነበት ቦታ የለም። ይሄንንስ እንዴት ያውታል የኢትዮጵያ መንግስት አለማመኑን?
እንግዲህ የኢትዮጵያ መንግስት ምንም ሲጠብቅበት የሚገባው ለኢትዮጵያ መንግስት ጠይቂው መልሱን ከሱ ታገኛለሽ ብዬ ነው የምንመልሰው።
አሁን የትግራይ ክልል ጊዜያዊ አስተዳደርም የኤርትራ ወታደር መውጣት አለበት የሚል አቋም ይዟል። እርሶ መግባት ካመኑና በዚህ ደረጃ ስለ መግባቱ አስፈላጊነት ከገለጹ ስለ መውጣቱ የሚሉት ምንድን ነው?
አሁን ያለው ሁኔታ ሱዳኖችን እጃቸውን እየሰበሰቡ ነው ያሉት። ለመከላከያ ኃይላችን ኢትዮጵያ መከላከያ ሰራዊትም አካባቢውን እየተቆጣጠረ ነው ያለው። ስለዚህ የኤርትራ ወታደር ኢትዮጵያ ውስጥ ወይም ትግራይ አካባቢ መቆየት የለበትም ነው።
የዓለም አቀፍ ማህበረሰቡ ከዚህ በፊት ታይቶ በማይታወቅ ሁኔታ ጫና እያሳደረ ነው። የአሜሪካ መንግስት በግልጽ ጫናውን ፊት ለፊት ከመናገር ጀምሮ ማለት ነውና እርሶ በውጭ ሀገር የነበሩ ነበሩ በውጭ ሀገር ከመኖሩትም በተጨማሪ በተመሳሳይ ቀደም ሲል የነበረው የኢትዮጵያ መንግስት ላይ ጫናዎች እንዲያድሩ ግፊት ሲያደርጉ ከነበሩ ሰው አንዱ ነውና እንዲያሉ ጫናዎች ለሀገር ውስጥ ፖለቲካ የሚያሳድሩ ተጽዕኖ ምንድነው?
ወጭ ተናራቦች አገር ውስጥ ያለው ሁኔታ አስተዋጽኦ ይኖራል። በተለይ ተባባሪ ከታዳሪ አካባቢ የተቸገረ ህዝብ በተለይ የትግራይ ህዝብ በጣም የተቸገረው ምንም በእንግዲህ ላይ ጆሮ ደግፍ እንደሚባለው ባለው ችግር ላይ ነው። ይሄ ጦርነት እንዲከሰት አድርገው ህወሓት አመራር ችግር ውስጥ የተከተቱት። ስለዚህ ለዚህ የሚሆን እርዳታ ከአለም አቀፍ ተቋማት መምጣቱ አስፈላጊ ነው፣ ተገቢም ነው። ሌላ በፖለቲካ ውስጥ ግን ጫና ማድረግ ካለባቸው ወደቱም ከተከሰቱ የህወሓት አመራሮች አሁን ግማሹ ታስሮ ግማሹ ሞቶ ግማሹ ሲያጋራ ያለው ላይ ተጽዕኖ እንዲፈጥሩ የሚቻል ነው። ሀገሪቱ ሰላም እንድትሰሩን ተባባሪነት ተዋል እንዲከበር የስጋት ጣልቃ ገብነትን እንዲቆረጥ በዚህ ላይ ሊሰሩ የበለጠ ናሩ ነው የሚለው።
አመሰግናለሁ ሲሆንና ዶክተር አረጋዊን። አድማጮች ጥያቄና መልሶ አላበቃም። ቀጣዩ ክፍል በሌላ ምሽት ይቀርባል። ከዚሁ ጉዳይ የማይርቅ ክርክር በኢትዮጵያ የወቅቱ ሁኔታ ላይ ይዘናል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና ሌሎች ዓለም አቀፍ ተቋማት ትግራይ ክልል ውስጥ የተከሰተውን ቀውስ አስመልክቶ እያንጸባረቁ ያሉት አቋም ምን ትርጉም አለው በሚል ርዕስ የተጀመረ ክርክር ነው የሚቀጥለው። የዩናይትድ ስቴትስና የኢትዮጵያ መንግስታት ምልልስ፣ ትግራይ ክልል ውስጥ አሁን ያለው ሁኔታና የሰብአዊ ረድኤት አቅርቦት እንዲሁም የሰብአዊ መብቶች ጥሰቶች ክሶች ላይ አተኩረዋል ንግግሮቹ። ተወያዮቹ አቶ ዮሐንስ አብርሃ በኢትዮጵያ የውጭ ጉዳይ ሚኒስቴር ዋና መስሪያ ቤት እንዲሁም ፓሪስ፣ ብራስልስ ለ19 ዓመታት አገልግለዋል። አሁን የሚገኙት ካናዳ ሲሆን ህወሓት መራሹን የቀድሞ የትግራይ ክልላዊ መንግስትን በመወከል በውጭ ሀገር እንቅስቃሴ ከሚያደርግ ኮሚቴ ጋር እየሰሩ ነው። ዶክተር መሰንበት አሰፋ በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ረዳት ፕሮፌሰር ናቸው። በተጨማሪም የብሔራዊ የህግ ማሻሻያ ኮሚቴ አባልም ናቸው። ውይይቱን የመራችው ጽዮን ግርማ ነች። የክርክራቸው የመጨረሻ ክፍል ቀጥሎ ይቀርባል።
አቶ አምዶክ፣ አንድ ያልመለሱት ጥያቄ አለ። አቶ ጌታነህ ከበደ የተባሉ አድማጭ የላኩልን ጥያቄ በአማራ ህዝብ ላይ ያላችሁ አቋም ምንድን ነው የሚል ነው። ከዚህ በፊት አማራ አያይዘው ደግሞ ሌላ የሚመልሱልኝ እንግዲህ እርሶ በፐርሰንትም አድርገው አስቀምጠውታል እና የተነሱት ቀደም ያሉት ጥያቄዎች የሚሉት ምንድን ነው? በዛ አካባቢ ላይ ቀደም ብሎ አሁን እርሶ የሚጠቅሱት አሁን ያለውን የሰብአዊ መብቶች ጥሰት ነው። ቀደም ብሎ ደግሞ በዛ አካባቢ ያለው የአማራ ህዝብ ላይ ከፍተኛ ጭፍጨፋ ተፈጽሞ ተመሬቱ እንዲፈናቀል ተደርጓል ብለው ያነሳሉ። እሱን በተመለከተ ያለው ተሳቋም ምንድን ነው?
እኔ ለአማራ ህዝብ ያለኝ እይታ ልክ እንደ ትግራይ ህዝብ፣ ልክ እንደ ሌሎች የኢትዮጵያ ህዝቦች የማየው ምክንያቱም ህዝባችን ነው። ስለዚህ የተለየ ምልከታ ያለኝም ወገናችን ነው፣ ህዝባችን ነው። ከሌላው የተቀረበ ህዝብ ተከባብሮ ተመሰጋግ ነው መቀጠል እንዳለበት ነው አምናለው። የህዝብም የተለያዩ ምክንያቶች ሲጎዳም ድምፅ ሆኛለሁ፣ ድምፅ ማሰምቻለሁ። የደረሱት ችግሮች እኔ ድምፅ ጋለችን ግን አሰምቻለሁ። ሌላው የህወሓት መርሃ ያለ ጭፍጭፋ እኔ የዚያ ጭፍጭፋ ከደረሰ እኔ ማስረጃ ከሌለኝ ነው ማንኛው አካል ለፍርድ መቅረብ አለበት ወይ ነው። ምክንያቱም በህዝብ ላይ እንደዚህ አይነት ግፍ ከተፈጸመ ግፍ የሚፈጸመው አካል ወደ ፍርድ መቅረብ አለበት፣ ማስረጃም ወደ መረጃም ቀርበው ቅጣት ማግኘት ያለበት አካል መቀጣት አለበት ይመስለኝ። ምክንያቱም ይሄ ህዝባችን እንኳን ይሄ የኛ ኢትዮጵያ ህዝብ አካላችን ሌላም የትኛም የዓለም ጫፍ ያለው ህዝብ እንደዚህ አይነት ግፍ እንዲደርሰው አልፈልግም። ግን ያኔ ብዙ መረጃ የለኝም። መረጃ ያለው ግን ወደ ፍርድ ቤት ማቅረብ ነው። ቢያንስ የታሪክ ተወቃሽ መሆን ያለበትም አካል የዚህ አካል ማድረግ አለብን የሚል እምነት አለ።
አቶ ዩሱፍ፣ አቶ አምዶም ሲናገሩ ጥያቄዎችን ወርውረዋል እና እነዛን ጥያቄዎችም የሰጡትን ማስተያየት ምላሽ ይስጡንና ወደ መጨረሻ ጥያቄ እንሄዳለን።
አመሰግናለሁ። እኛ እንደ አብን የተመሰረትንበት የፖለቲካ ሀሳቢ የማደራጃ መርሃችንም ትግላችንም በአጠቃላይ መንታ ትግል ነው ብለን ነው የምናስበው። እኛ የብሔር ፖለቲካ አንድ ሀገር ውስጥ ብሔር ካልቸሩ በዚህ መገለጫዎቹ የእምነት የሚሆን ሌላ እሴቶችን ክብር ሊሰጣቸው ይገባል። ይህ ምንም ጥያቄ የለም። ዳይቨርሲቲ እንደ ሀብት እንደ ሴት ነው መቆጠር ያለበት። የሚጠላ የሚናቅ ዝቅ ተደርጎ ሪፕሬዘንት የሚደረግ መሆኑ እንደሌለበት እናምናለን። ከዛ ውጭ ግን የብሔር ትምህርት እዚህ ሀገር ሲመጣ በዋናነት የአማራን ህዝብ እየተረገዛ በጥላቻ ስርክ ላይ መሰረት አድርጎ ስለሆነ በዚህ ምክንያት የትየለሌ ግፎች እየተፈጸሙበት ህዝብ በመሆኑ የራሱ በኢትዮጵያዊነት ማዕቀፍ የሚያደረጉት ግን ልጆች እንደዚህ ስምሪት ያደረጉት እንቅስቃሴ ሁሉ ውጤታማ ሊሆን አልቻለም። ለሰርጎ ገብም፣ ለኢንፊልትሬሽንም፣ ለተሰባሪነት የተጋለጡ በመሆናቸው ሀብን ስለዚህ የአማራን ህዝብ ከልዩ ጥቃት መከላከል የሚያስችል ልዩ ፓኬጅ ይዞ በአንድ በኩል የመጣ ቢሆንም ይሄ የብሔር ፖለቲካው በጊዜ ሂደት በድርድ በውይይት ዜግነት ተኮር የሆኑ ጉዳዮች ላይ ዴሞክራታይዜሽንን ስንሰራው ኢኮኖሚክ ፕሮግረሱ ሲመጣ ግሎባላይዜሽንን ስንቀላቀል ካልቸር ይኖራል። ፖለቲካው ግን የሚሆነው ዜግነትና ሀገር ተኮር መሆን አለበት ማለት ነው። በአንድ ሀገር ማዕቀፍ ውስጥ የሚሰራ ፖለቲካ አይደለም የዜሮ ድምር ፖለቲካ። ሌላ ጠላት ጋር እንደሚደረግ ሁሉንም ካላጣ መጥቶ የተከበረ አይደለም ወይም አገኛለሁ ይህን አይደለም የሚለው ነገር መሆን አለበት ነው። እዚህ ሄደ ኢትዮጵያዊነት ላይ መገናኘት የሚኖርብን የሚል ነው። በህግ ማዕቀፍ የሚታየው ይታያል። የሽግግር ፍትሁንም አቶ አንዶም አመላክቶታል። በአማራ ህዝብ ላይ ህዝባችን ነው እየተገጣም ካለ ወንጀለኛ ይጠየቃል፣ ፍትህን ያስፈልጋል ብለዋል። ለዚህ አመሰግናቸዋለሁ። ግን እንደዚህ ቀላል አይደለም። ለረጅም ዘመናት ሂስቶሪካሊ ሞቢላይዝ የተደረገ የጥላቻ ትርክ በምኞትና ቁጭ ብሎ በማልቀስ በይሁንታ አይሆንም እና ይህን መቀልበስ ሁለተኛ የኢትዮጵያን ነጻነት አንድነት ማረጋገጥ ሂደት የበኩላችንን እንደሻለ መወጣት ነው ማለት ነው። መንታት ግል እንደ እያካሄድ ነው ያለ ነው። አቶ አምዶም የአማራን ህዝብ መብት መከበር አለበት ብለው የማይካድራውን ጉዳይ ደግሞ ኮንቴንድ አድርገዋል። ይሄ በጣም አሳዝኖኛል በእውነት። የማይካድራ ጉዳይ የኢትዮጵያ ሰብአዊ መብት ኮሚሽን የተረጋገጠ ነው። ሰብአዊ መብት ተቋማትም ያረጋገጡት ነው። አምነስቲ ኢንተርናሽናልን ጀምሮ ማለት ነው። እነዚህ ተቋማት በማይካድራ ጉዳይ ሲናገሩ አለማመን፣ በትግራይ ህዝብ ላይ አሁን እየተፈጸመ ነው ብለው ያወጡትን ጉዳይ ደግሞ እንደ መከራከሪያ ሰነድ ሁሉ አስቀምጦ የመያዝ ሁኔታ አሳዛኝ ነው፣ ተገቢም አይደለም፣ መቀጠልም የለበትም ነው። ብሔራዊ ውይይትና ድርድር ስንል የትግራይ ጊዜያዊ አስተዳደርን አንስተዋል። አቶ የኔ ሳቤ እሱ አይደለም ግራንድ የሚል ቃልም ጨምሬ ነበር። ጉዳዩ በሁለት የፖለቲካ ድርድሮች በሁለት መስተዳድሮች ጉዳይ የሚፈታ ጉዳይን አይደለም። እኔ ያመላከት የህዝብ ለህዝብ ግንኙነቱን በማጠናከር ማህበራዊ የሚሆን ኢኮኖሚያዊ ትስስሮችን በማጠናከር ኢኒሽቲቭ ተወስዶ በህግ የሚመራ ሁሉንም ኢንተረስት ግሩፕ ይወክላል የሚባሉትን አደረጃጀቶች ሁሉ ያሳተፈ በምሁራን እና በህዝብ ተደግፎ የሚመራ ጨዋታ ነው ያቀረብኩት እና ትግራዊ ጊዜያዊ አስተዳደር ያለበትን ስመና አላውቅም። ግን በዋናነት እነዚህን ቦታዎች በተመለከተ ወልቃይት እና ራያን አቋም የተለየ አቋም እንደሌሉ ገልጸዋል እና የሚለያየ አይሆንም። ስለዚህ ብሔራዊ ውይይትና ድርድር ማዕቀፍ ስንል እኛ እንደ አድም የአማራ ክልል ብልጽግናና የትግራይ ክልል ጊዜ አስተዳደር የሚያደርጉት ጉዳይ አይደለም። እሱ ውይይትም ድርድርም ስምምነትም በህግ ማዕቀፍ ባላቸው ስልጣን መሰረት ሊያደርጉ ይችላሉ። ይህ ያነሳሁት ሌላ ከፍ ያለ ህዝብን ድልድይ ሆኖ ሊያገናኝ የሚችል ዘላቂ ፍትህና መፍትሄ እልባት ሊያመጣ የሚችል ጉዳይ ነው ያነሳሁት። ሌላ ሀገራትም የተሞከረ ሳይንሳዊ የሆነ አሰራር ነው። የማይካድራ ጉዳይ በታደበት አጋል አሳዛኝ ነው። በነገራችን ላይ ይህ ነው አንዱ ችግር፣ ሰብአዊ ጥሰት፣ ሰብአዊ መብት ግድፈት። እንደዚህ ዘር ማጥፋትና ዘር ማርካት ወንጀል ሁላችንም እንደ ሰው ልንከላከለው የሚገባ ነው። በተለይ በኢትዮጵያ ህዊነት ሊሰማን ይገባል። በመጨረሻ ግን አንድ ኢምፖርታንት ጉዳይ መናገር እንፈልገው። ህነት በአማራው ላይ የፈጸመው ሰብአዊ ወንጀል እነዚህን ሁሉ መሰረት አድርጎ ሪከርድድ ነው። ወደፊት እንግዲህ እንደ ኤቪደንስ ይወጣል። ስንተያዩ የጅምላ መቃብሮች ጉዳይ እኮ በሀገር ደረጃ የሚታወቅ በዓለም አቀፍ ደረጃ የሚታወቅ ነው። በአውሮፓ ሰበር ብስቶ ብኔት የወልቃይትና የራያ ስደተኛ ነው በአርታይለም ሁሉ የሚንከራተተው። ራያ እኮ በቅርብ 23 ትምህርት ቤቶች ከራያ ለማጣ በአማርኛ አትናገሩም ተብሎ ተዘግተው ቆቦ ድረስ ህዝቡ የተሰደደበት ሁኔታ ነው የነበረው። ፋይናሊ የሀይል ጉዳይን ያነሳሉ። የሀይል ጉዳይም አማራው ልዩ ሀይል የሚሆን ሚኒሻው የተንቀሳቀሰው እንደ ኢትኒቴንሽስ መስል በተወሰነ ደረጃ ኖሮ እንደዚህ መጠቃት የጀመረው ፖለቲካሊኛ ሞቢላይዝ ካደረግነው በኋላ መብቱ በማንነቱ እየተጠቃ መሆኑን ምንጩን ካረጋገጠ በኋላ ነው። በነገራችን ላይ ትግራይ መታወቅ ያለበት ህዝባችን ነው፣ አብረን መኖር አለብን፣ ወደፊት መቀጠል ያለብን በአንድ ሀገር ማዕቀፍ ውስጥ ብለን ግን የጎንደር፣ የጎጃም፣ የወሎ፣ የሸዋ አቻ ነው ርምስል እንጂ በህዝብ ብዛትም በማንኛውም ፓርቲያዊ እንትን የዚህን ድምር እና ከዚህ የገዘፈ አድርጎ ለማቅረብ አንድም ባለመሰረ የተመሰረበት አግባብ ተገቢ አይደለም። ጉዳዩን በሰከነ ሁኔታ መፍታት ያስፈልጋል። በህገ መንግስት መሰረት የሚለው ግን መደበኛ ድማ ጫማ ላይ የሚመስል ህጋዊ የሚመስል ግን ትክክል ያልሆነ የትንሽ ክልችን ልማ ጄኖሳይድ የተፈጸመበት ከህገ መንግስቱ በፊት በሽፍትነት የተወሰደን ነገር ራቲፊኬሽን የሚጠይቃቸው ስለሆነ ህግም በታሪክም በፍትህም ተደጋፊ ያልሆነ እይታ ነው ለማለት ነው።
በጣም አመሰግናለሁ ሁለታችሁንም። እንዳልኩት በጣም ብዙ ጥያቄዎች ናቸው የነበሩን፣ ግን ደግሞ ሰዓታችን እሺ አንድ ላይ ታጠቃልላላችሁ፣ ምክንያቱም መቋጨት ስላለብን አንድ ላይ ሐሳባችሁን ታጠቃልላላችሁ። እንዳልኩት በጣም ብዙ ጥያቄዎች ናቸው። ጥያቄዎቹ ያጠነጠኑት በዚህ በወሰን ጉዳይ ላይ ነው። እንዴት ነው የምትፈቷቸው? እንዴት ነው ወደ ሰላም መምጣት የሚችለው? እንዴት ነው የሚያበቃው ይሄ ጉዳይ የሚል ነው። እንግዲህ ሁለታችሁም የየራሳችሁ ቱን ሐሳብ ሰጥታችኋል፣ አድማጮች ያንን ሰምተዋል። ጥያቄዎችን በአንድም ይሁን በሌላ ዳሳችኋል። አብርሃም፣ ኤልያስ፣ ሞጅቢል፣ አክመል፣ ሙልጌታ ሞላ፣ ምልአተ አማራ፣ አባይ አይ ነው፣ ጌታቸው እስከዚያ፣ እነዚህ በሙሉ በጥያቄ የተሳተፉ ናቸው። ግን ጥያቄዎቹ ተመሳሳይ ስለሆኑ ነው ስማቸውን ብቻ ጠርተን የምናልፈው። አድማጮቻችን ለሰነዘሩት ጥያቄ ለተሳተፉ በሙሉ እናመሰግናለን። ከማጠቃለላችን በፊት ግን አቶ አምዶምም አቶ ዩሱፍም የመጨረሻ ማጠቃለያ ይሄ ነው የኔ ሐሳብ፣ ይሄ ነው የኔ ሐሳብ የምትሉትን ማጠቃለያ ስጡንና ውይይት እናጠቃል። አቶ አምዶም ለእርስዎ ልስጥ እድሉን።
ከጊዜው አስተዳደር ጋር በተያያዘ አረና ፓርቲ መግለጫ አውጥተዋል። ስለ ወልቃይት፣ ስለ ምዕራባዊ ዞን፣ ስለ ደቡባዊ ዞን እና ለምን በዛ ሀሳብ ሰጠህ፣ ለምን የትግራይ ድምፅ ባንክ በሚል እኔንም አንድም ኢንጂነር አሉላ ሀብተ አብ የሚባለም ከላይ የመጣ ከአዲስ አበባ ከዚህም ገምግመን እናንተ እንድትነሱ አድርገናል የሚል መጥቷል። ይሄ የመጣው ደግሞ ለምን ከውጭ ሀገርም ጣልቃ ገብነት ገባ፣ የደረሰውን ግፍ የደረሰውን በደል ለምን ዘገባችሁ፣ መግለጫው ደግሞ ለምን ስራጫ ደረክተርየም እንዲነሳ ደብዳቤ ትነግረኛል። እኔም ድምፄ ካላሰማ እዛ ከምሰራ ድምፄን እያሰማው ዝመታገል ለህዝቤ እና ለወገኔ መታገል እፈልጋለሁ። ሌላው ደግሞ አሁን ስለ ራያም ሰላም አሳባም ስለነበረ አሁን ይሄ አቶ ገዳ እንዳልጋቸው ራያ መጥተው ምን አይነት ምላሽ ሰጡ፣ ለምንድነው ተሸማቀቀው አፍረው የተመለሱት የሚል ራሳቸውን መጠየቅ ያስፈልጋል። በወልቃይት ያለውም ሰው አፈናቅሎ ግዛቴ ነው ለማለት እንዴት ይቻላል? ህዝቡ ከሌለ እንዴት ነው መሬት ብቻ የሚል የሚባለው የሚል አሰባለኝ። በአጠቃላይ ግን የትግራይ ህዝብ ብዙ ግፎች ደርሶታል። ለዚህ ግጭት ጀኖሳይድም ተፈጽሟል። በተለይ በምዕራባዊ ዘም በሌሎች በእነ አክሱም እና ሌሎች አካባቢዎችም ከህፃን እስከ ሽማግሌ እስከ 95 እድሜ ሰው ተገድለዋል። ይሄ ይዘን ዝም ማለት የለብንም። ማንኛውም የአማራ ህዝብም፣ የተቀረው ኢትዮጵያ ህዝብም፣ የትግራይ ህዝብም፣ ሌላ የዓለም ማህበረሰብ ማጋለጥ አለብን የሚል ነው። ሁለተኛው ይህን ህዝብ አፈናቅሎ ሰላምም አይገኝም፣ ፍትህም አይገኝም፣ የሚፈልገው ግዛትም አይገኝም እና ይሄ ሊታሰብበት ይገባል የሚል ነው። እንደ ህዝብም ይህን የትግራይ ህዝብ የደረሰው ግፍ በቃላት አይገለጥም። እኛ እንደ ፓርቲ መግለጫ አውጥተናል። በዚህ ምክንያትም የምክትልነት ስልጣንና ጀነራል አሉላም የነበረችው የኮንስትራክሽን ቢሮ ኃላፊነትም እንድናጣ ተደርጓል። ችግር የለውም እና ከዚህ የኮንትራት ስልጣን በላይ ህዝባችን እናስቀድማለን። ለአብንም ሌላው የአማራ ኤሊቶችን ማስተላለፍ የምትፈልገው መልእክት እኛ አብረን የምንሆን ህዝቦች ነን። በመሬት መስፋፋት ምክንያት ህዝቡን ማፈናቀል፣ መግደል፣ ችግር መዳረግ የለብንም። ህብረተሰቡ የአማራና የትግራይ ህዝብ ወንድ በማች ነው። በዚህ ምክንያት እየደረሰ ያለው ግፍ በማይካድራም ያለው ትርቅ ሌላ ነው። ሶስት እጥፍ አራት እጥፍ የተገደለው ትግራዋይ ነው እዛ አብዛኛ ማለት ነው እንጂ አማራ ማልተገደለም ማለት አይደለም። ስለዚህ ማስተላለፍ የምፈልገው በዚች ሀገር፣ በዚች ክልል፣ በዚች ህዝብ እየደረሰ ያለው ግፍ መቆም አለበት። የፌዴራል መንግስትም የህግ የበላይነት አከብራለሁ ብሎ ተንቀሳቅሷል። አሁን ግን መሬቱን ተፈናቅለዋል፣ ህግም የለም። ህዝቡን ተፈናቅለዋል፣ መሬቱን ተወረዋል። እና የታለ ህግን ማለት ፈልጋለሁ ህግን አስከብር ከሆነ ለምንድን ነው ለነባር ምስተዳደር የማይመለስ የሚያቀቀ ጥንቀቅ ማለት ፈልጋለሁ አመሰግናለሁ።
አቶ ይሱፍ አጠር አድርገው እርሶም ያጠቃሉልንና
መጀመሪያ አንድም ችግር ዘላቂ ልማት ያስፈልጋል የሚላቀማል የችግሩን ጥልቀትና መነሻ ተረኩር ብሉ ፈንድቆ ማወቅ ያስፈልጋል። የብሔር ዘር ተኮር ፖለቲካ እዚህ ሀገር በተለያየ ኢንቴሊጀንሻና ውጭ ወደ ኢትዮጵያ ፖለቲካ ማጠፍ መምጣት ነው የኢትዮጵያን የፖለቲካ ጋል ስሪቱ ፊት እዚህ ደረጃ ውስጥ ያስገባው ብለን ነው የምናምነው። እና የዘር ፖለቲካ ወይም ብሔርን መሰረት ያደረገ ፖለቲካ ከሃይማኖት ፖለቲካ እየተለየ የመከራከር አይነት ሊደርግበት አይችልም። አንድም ሰው በአማራ በትግራይ በኦሮሞ መደራጀት ትችላለ ከዛም በኋላ በዚሁ ስልጣን ትይዛለ የሚል ፖለቲካ አምብረሽ በሃይማኖት ተደራጅተ የመንግስት ስልጣናት ዝም የሚለውን ጀስቲፊኬሽን ራሱ ውድቅ ነው የሚያደርግብሽ። ስለዚህ ኮንስቲቱሽናል ዴሞክራሲ በረጅም ሂደት በመሀል ጨራሽ ከተቀናጀ ትግል እግዚአብሔር መስፈን አለበት ግለሰብ ፖለቲካ ማለት ነው። እኛ እንደ አድን የአማራ አደረጃጀት ፓክቲካሊ ወደ ኢትዮጵያ መጋረሻ ነው የመቋቋሚያ መንገድ ነው። በደልን ህዝባችን ተለይቶ ተቃጠቅም ምዕራፍ ለመዝጋት ነው ነው የማይታደረግ ጉዳይ ዝም ብሎ የተቀላቀለ ግድያ አይደለም። ታርጌትድ ነው አማራ ነው የተጠቀ ፕራይመሪ ኮዛሊቲ ሲኖራሉ ወይም አማራ ስሌት እየተባሉ ልክ ማንኛውም ጀኖሳይድ በሚፈጸምበት ጊዜ ትራፊስት እንደሚወጡ ህዝብ ነው መታየት ያለበት። ተጋብተሃል፣ ተዋልደሃል፣ አብረነ ለዚሽን ፓርቲ አለ ምናምን እየተባለ የሚደረግበት ካልሆነ ዋናው ጉዳይ አማራውን የማጥፋት ጉዳይ ነው። ደግሞ በወንጀል ጉዳዩ ቀውነ ጀኖስት ማኒቲ ከጀኖሳይድ ለ 1948 ጀኖሳይድ ኮንቬንሽን ብለን ያኛው በሰብአዊነት ላይ ደቡብ ላይ የተካሄደ ጥፋ ነው ምንም መለያ አስቀምጭም። ጀኖሳይድ ግን የሆነ ዘርን ወይም እምነት ተኮር ጥቃት መሆኑን መተማመን አለብን። ሪከርድድ ነው። ስለዚህ ወደ ዋናው መቋጫ ሲመጣ በሀገር እዚህ በሀገራዊ ማዕቀፍ ውስጥ ካልቸራል ዳይቨርሲቲ እንጂ ሌላ ሀገር በሚባል ደረጃ የምናመልከው ጂኦግራፊ የሚሆን ስብስብ ሊኖር አይገባም። በህዝቦች መካከል ያለው ግንኙነት በቀላሉም አይበጠስም፣ ግን የሻከረውንም ደግሞ በቀላሉ ማስተካከል አይቻልም። ሳይንሳዊ ዲስፕሊን እንደሆነ በፍትህም በመርሁም ህገ መንግስቱም ህገ መንግስት ሊመስል በህጉ ሊለሆን ህገ መንግስታዊ እሱ እኛ የሚቃወም በሌላ ሰፊ ግራም ስላለ ህዝቦች የአብሮ መኖር አስፈላጊ ነው። ሰፌሽን ለምሳሌ መገንጠል ከብሔር ፖለቲካ ጋር
አቶ ይሱፍ ማጠቃለያ ስለሆነ ጠቅለል አድርገው ሀሳቦትን ቢነግሩን እና ብናጠቃለው ምክንያቱም አዳዲስ ውይይት
መገንጠል እንደፍቻ አይደለም። ህዝቡ መኖሩን ይቀጥላል። ቻው ቻው ተባብሎ መለያየት አይችልም። ስለዚህ በመጨረሻ ግን ማስታወስ የምፈልገው አንድ ችግር ሲመጣ መሰረታዊ ችግር ከተፈጸመ አዙሪት ውስጥ ሳይክል ውስጥ ቪሽ ሳይክል ውስጥ የማስገባት እድል አለው። አሁን በትግራዊ ላይ ችግር ተፈጥሯል የሚለው ጉዳይ መነሻው በትግራይ ህዝብ ስንደራጁ ስንተኛ የትምህርት ስብስቦች በህዝብና በፖለቲካ ደረጃጀት ላይ ሲፈጽሙ የኖሩበት ሳይክል አካል ነው ተደርጎ መቆጠር ያለበት። ትግራይ ህዝብ አሁን አማራው ክፍል ውስጥ የሚኖረው መጠበቅ አለበት። ይህ አብን ማጠናከው የሚሰራበት ጉዳይ ይሆናል ነው የትግራይ ህዝብ ያለበትን ሁኔታ እንገነዘባለን፣ እናዝናለን። አንዱ በፖለቲካ ሞኖፖሊ ስንተኛ አካልና ዘረኛ አካል የትግራይን ህዝብ የፖለቲካ ስፔስ ሞኖፖላይዝ አድርጎት ስለኖረ የተለየ ድምፅ ማሰማት ባለመቻላቸው አጓጉል ፍረጃ ሰለባ ሆኗል ብለን እናምናለን። ይህንን እያሻሻልን ህዝቡን በማገናኘት አንድ ነገር ወደዚህ ወደዛ የሚለው ጉዳይ ራሱ አሳሳቢ ወደመሆንበት ደረጃ ረጅም ጊዜ መደሻለን። ፖለቲካችን የነበረበትን አስበን የአሁኑንና የወደፊት ፐርሜን ስናደርግ ለእኛ እድሜ ብቻ ሳይሆን ለልጆቻችንና ለልጆቻችን የምትናገር የመስፈር ጉዳይ ላይ ማተኮር ነው። ማረና ምንም ሜትር ሊማትረንፈል
ሁለታችሁንም በጣም አመሰግናለሁ። እንግዲህ እንደ ጥያቄዎቹ የተለያየ መሆን ሀሳቡ በተንተን ብሎ የቀረበ ነገር አለው፣ ግን ደግሞ ከአደረጋችሁት ውይይት አቋማችሁን ለመረዳት የሚያስችል ምላሽ ሰጥታችኋል። ሁለታችሁንም እጅግ አድርጌ አመሰግናለሁ። አቶ አምዶም ገብረስላሴ የአረና ትግራይ ለዲሞክራሲያዊ ፓርቲ የህዝብ ግንኙነት ኃላፊ፣ እንግዲህ ቀደም ብዬ የትግራይ ክልል ጊዜያዊ አስተዳደር ምክትል የህዝብ ግንኙነት ኃላፊ በሚል አስተዋውቂዎት ነበር። አሁን ከዛ ኃላፊነቶት ላይ መነሳቶትን እንግዲህ አሁን ተረድተናል። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂምም ሁለታችሁም አድማጮች ለተነሱ ጥያቄዎች ምላሽ ለመስጠት ፈቃደኛ ሆናችሁ ስለተገኛችሁ እናመሰግናለን። በሌላ ጊዜ ደግሞ ሰፋ ያለ ሰዓት ይዘን ውይይቱን እንቀጥላለን። ለዛሬ በጣም አመሰግናለሁ።
እናመሰግናለን።
አመሰግናለሁ አቶ ዮሐንስ አብርሃም ዶክተር መሰንበት አስፋን እንዲሁም ሲሆን ተከታዩ ዘገባ ወደ ፀሐይ ይወስደናል። የኢትዮጵያ አቪዬሽን አጀማመር በኢትዮጵያ የአገር ውስጥ ቋንቋ በወጉ ያልተጻፈው ከ1921 እስከ 1928 ዓመተ ምህረት ያለው የኢትዮጵያ አቪዬሽን ታሪክ ላይ የሚያተኩር ፀሐይ የኢትዮጵያ አቪዬሽን አጀማመር የተሰኘ መጽሐፍ በካፕቴን ዘላለም አንዳርጌ ተጽፎ ወጥቷል። መጽሐፉ ፀሐይ የተባለችና በ1928 ዓመተ ምህረት ኢትዮጵያ ውስጥ ተሰርታ አገልግሎት ከመስጠቷ በፊት በኢጣሊያ ወረራ ምክንያት ወደ ሮም የተወሰደችን አይሮፕላን የሚያስተዋውቅ ሲሆን አሁን የትና በምን ሁኔታ ላይ እንዳለችም በዝርዝር ይተርካል። ስምኝሽ የቆየ ከካፕቴን ዘላለም ጋር ተወያይታለች። አዳምጧቸው።
መጀመሪያ ወደ መጽሐፉ ከመሄዳችን በፊት እስኪ ከአየር መንገድ ጋር ያለህ ትውውቅ መቼ ይጀምራል? ለምን ያክል ጊዜ አገልግለሃል?
34 ዓመት አየር መንገድ አገልግያለሁ። ከፓይለት ትሬኒንግ ተመርቄ በረዳት አብራሪነት በተለያዩ አውሮፕላኖች ላይ አገልግያለሁ። ከዛም በእድገት ወደ ካፕቴንነት ተዘዋውሬ በተለያዩ አውሮፕላኖች ላይ አገልግያለሁ። ባለፉት 10 ዓመት ቅድም ደግሞ የቦይንግ 777 እና የቦይንግ 787 ዋና አብራሪ ካፕቴን ሆኜ የሞደው እና ማፈቅረውን ድርጅቴን እያገለገልኩ ነው።
ወደ መጽሐፍ ላይ ወዳለው ታሪክ እንምጣና በዚያ ዘመን የነበረው የኢትዮጵያ አቪዬሽን ታሪክ ምን ይመስላል?
የኢትዮጵያ አቪዬሽን አጀማመር ቀደም ያለ ነው። ቀደም ብለን እንድንጀምር እና አድቫንቴጅ እንድናገኝ ያደረገን ትልቁ ነገር በነጻነት መኖራችን ነው። ምክንያቱም አንድ ተቋም ወይም ደግሞ አንድ አየር መንገድ ለማቋቋም በርካታ ገንዘብ ስለፈሰሰበት ብቻ ሳይሆን ሙያው የሚቀባበል ነው። አሁን ለምሳሌ ያህል የመጀመሪያው ፓይለት የሚቀጥለውን ያስተምራል የሚቀጥለውን እና እነሱን ትምህርት እየተቀበል ነው። እኛ ደግሞ የተማርነውን ደግሞ ከኛ በታች ላሉት እነሱን ደግሞ እንደዚሁ የሚቀጥል ነገር ነው እና የኢትዮጵያ አቪዬሽን በዚህ ጥሩ አድቫንቴጅ አግኝተናል ብዬ አስባለሁ።
መጽሐፍ ላይ ከጣሊያን ወረራ በፊት የኢትዮጵያ አቪዬሽን ታሪክ ከዛ በፊት መኖሩ ብቻ ሳይሆን አብራሪዎችን የማሰልጠን ደረጃ ላይ እንደነበር ጠቀስ ታረቀዋለህ እና እስኪ ንገረን የዛን ጊዜ የነበረው የአብራሪነት ስልጠና የቴክኒሽያንነት ሁኔታ ምን ይመስል ነበር?
በመጽሐፉ ላይ ተጽፏል የአውሮፕላን አገባብ እንዴት እንደነበረ። በ1921 ዓመተ ምህረት ነው ኢትዮጵያ ለመጀመሪያ ጊዜ የገባው። ነሐሴ 12 1921 ዓመተ ምህረት ነው። ከፈረንሳይ አገር የተገዙ አውሮፕላኖች ነበሩ 3 አውሮፕላኖች። የመጀመሪያው አውሮፕላን ጅቡቲ ላይ ተገጣጥማ ወደ አዲስ አበባ እያበረረ ያመጣት ሙሴ ኦንድሬ ማይ የሚባል የፈረንሳይ የ32 ዓመት ወጣት ነው። መጀመሪያ ያረፈበት ቦታ የአሁኑ የኢትዮጵያ አየር ኃይል ዋናው መስሪያ ቤት ወይም ደግሞ ኤርፖርቱም ያለበት ሀረር ሜዳ የሚባለው ቦታ ያለበት ቦታ ነው። ሌላ ሁለተኛ ሆኖ የገባው አውሮፕላን ጁንከርስ 33 የሚባል ተለቅ ያለ ኦል ሜታል ወይም ደግሞ ሙሉ ሰውነቱ ከአሉሚኒየም የተሰራ የዛን ጊዜ እንደ ብርቅ የሚታይ ነው በአብዛኛው ሸራ መሳይ ጨርቅ ያላቸው አውሮፕላኖች ነበሩ። እነዚህን ሁለት አውሮፕላኖች በሚያዙበት ጊዜ ኮንትራክት አግሪመንት ውስጥ ፓይለቶቹ በሚመጡበት ጊዜ ኢትዮጵያውያኖችን ያስተምሩልናል ብለው ንጉሰ ነገስቱ ውል አስፈርመዋቸውን ሲመጡ እነዚህ አውሮፕላኖች ከመጡ በኋላ የኢትዮጵያውያን ተማሪዎች ተመልምለው አዲስ አበባ ላይ ጃን ሜዳ ላይ ነው ትምህርት የጀመሩት። በጊዜው 7 የሚሆኑ ተማሪዎች ነበሩ የተመለመሉት።
መጽሐፉ ደግሞ የተሰየመው ፀሐይ ስለተባለች ኢትዮጵያ ውስጥ ተሰርታ ጥቅም ላይ ሳትውል በጣሊያን የተወሰደች አውሮፕላን ስም ነውና እስኪ ስለ ፀሐይ ደግሞ አጫውተኝ። ኢትዮጵያ በዛን ወቅት አውሮፕላን የመስራት አቅም ነበራት?
ጥሩ ጥያቄ። በብዙዎቻችሁ አእምሮ ውስጥ እየተጉላላ ይመስለኛል። ካፕቴን ዘላለም መልሳላችሁ ለቅምሻ ይህችን ካስደመጥናችሁ ለነገሩ ጊዜው ማልበቃንምና በሌላ ዝግጅት ሙሉን ይዛት መልሳለች ሊሊ። ለዛሬው ካፕቴን ዘላለምንም ስምኝሽንም አመሰግናለሁ። የተከበራችሁ አድማጮች ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። ሰሎሞን አባተ ነኝ። መልካሙን ሁሉ እንመኛለን። ከኛ ጋር ስለቆያችሁ እናመሰግናለን። ኮቪድ-19 በኢትዮጵያ እየበረታ ነው። በየቀኑ የሚሞተው ሰው ቁጥር ከ20 እያሻቀበ ነው። እርስዎም ዘወትር አደጋ ላይ ነው። ሊያቆሙት ግን ይችላሉ። ከመጠንቀቅ አይቦች ሰላም ጤና ይስጥልኝ። ወደ ታዲያ